ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 5/2014 ዓመተ ምህረት ዝግጅታችን ጀመረ። ህወሓት ጀምሮታል ያለውን ማጥቃት እየመከተ መሆኑን ትላንት ባወጣው መግለጫ የጠቀሰው የኢትዮጵያ መከላከያ ሚኒስቴር ወረራውን በማያዳግም ሁኔታ እንቀለብሰዋለን ብሏል። በሌላም በኩል ደግሞ ተዋጊዎቻቸው ድል እየቀናቸው መሆኑን መንግስቱ በሽብርተኝነት የፈረጀው የህወሓት ቃል አቀባይ ዛሬ በትዊተር ገጻቸው በጻፉት መልእክት አስተላልፈዋል። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ቅንብራችን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደምጣለን። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ የያዝናቸውን ዋና ዋና የዓለም ዜናዎች እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ህወሓት ጀምሮታል ያለውን ማጥቃት እየመከተ መሆኑን ትናንት ባወጣው መግለጫ የጠቀሰው የኢትዮጵያ መከላከያ ሚኒስቴር ወረራውን በማያዳግም ሁኔታ እንቀለብሳለን ብሏል። በሌላም በኩል ደግሞ ተዋጊዎቻቸው ድል እየቀናቸው መሆኑን መንግስቱ በሽብርተኝነት የፈረጀው የህወሓት ቃል አቀባይ ዛሬ በትዊተር ገጻቸው በጻፉት መልእክት አስፍረዋል። ወገኖቹ ተኩስ እንዲያቆሙና ወደ ሰላማዊ መፍትሄ እንዲዞሩ ዩናይትድ ስቴትስ ፕሬዝዳንት መጎትጎታቸውን ቀጥለዋል። ይህ በእንዲህ እንዳለ ወታደራዊ መፍትሄ እንደማይታያቸው የቀድሞ በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን ለቪኦኤ ተናግረዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከኬንያው መሪ ኡሁሩ ኬንያታ ጋር ትላንት ተገናኝተዋል። ይህ ኬንያ በዓለም አቀፍ የቀጠና ፖለቲካ ትልቅ ሚና ያላት መሆኗን አመላካች መሆኑን ተገልጿል። በአሜሪካ ድምጽ የተጠናከረውን ዘገባ ስመኝሽ የቆየ ታቀርባለች።
ፕሬዝዳንት ጆ ባይደን የፕሬዝዳንትነትን ስልጣን ከጨበጡ ወዲህ ከአፍሪካ መሪ ጋር ሲገናኙ ይህ የመጀመሪያቸው ነው። ከኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር በተገናኙበት ወቅት ባደረጉት ንግግርም በቀጠናው እንዲሁም ባለም አቀፍ ደረጃ ያሉ ችግሮችን ለመፍታት የዩናይትድ ስቴትስ እና የኬንያ ግንኙነት እጅግ አስፈላጊ መሆኑን አመልክተዋል። ፕሬዝዳንት ኬንያታም በበኩላቸው የዩናይትድ ስቴትስ መንግስት ለአፍሪካ ላበረከተው ተጨማሪ የኮቪድ-19 ክትባት አመስግነዋል።
The United States has done its best to step up in terms of
ክትባትን በተመለከተ የዩናይትድ ስቴትስ መንግስት ለኬንያ ብቻ ሳይሆን ለመላው የአፍሪካ አህጉር የሚሰጠውን እርዳታ ለማጠናከር የተቻለውን ሁሉ አድርጓል። ተጨማሪ እርዳታ ለማድረግ መታሰቡንም መስማቴ ያስደስተኛል። ምክንያቱም እንደምታውቁት እንደ አህጉር ህዝቦቻችንን በመከተቡ ረገድ ከቀሪው ዓለም ወደ ኋላ ቀርተናል።
ከሁለቱ መሪዎች ግንኙነት በኋላ ዋይት ሃውስ ባወጣው መግለጫ መሪዎቹ በሶማሊያና በኢትዮጵያ ያለው ግጭት በሰላማዊ መንገድ በሚፈታበት ሁኔታና የሀገር ውስጥና ዓለም አቀፍ የገንዘብ ስርዓቶች ቢኖራቸው ስለሚገባው ተጠያቂነት መነጋገራቸውን አስታውቋል። በተጨማሪም ሁለቱ መሪዎች በዲሞክራሲ እና በሰብአዊ መብት መከበር፣ በቀጠናው ሰላም እና ደህንነት፣ የአየር ንብረት ለውጥን ታሳቢ ያደረገ የኢኮኖሚ እድገትና ታዳሽ ኃይሎችን በመጠቀም ዙሪያ መነጋገራቸውን የዋይት ሃውስ መግለጫ ጨምሮ አስታውቋል።
በአፍጋኒስታን ደቡባዊ ግዛት በመትገኘው የካንዳሃር ከተማ በሺአ መስጊድ ውስጥ በደረሰ የቦምብ ፍንዳታ በአርብ ጸሎት ላይ የነበሩ 16 ሰዎች ሲሞቱ ከ50 በላይ የሚሆኑት ደግሞ ቆስለዋል። የታሊባን ቃል አቀባይ ቢላል ካሪም ለቪኦኤ እንዳስታወቁት በካንዳሃር የደረሰው የቦምብ ፍንዳታ በርካታ ሰዎችን መግደልና ማቁሰሉን ገልጸው ለፍንዳታው ተጠያቂ የሆኑ ወገኖች ወደ ፍርድ ለማምጣት ምርመራ እየተካሄደ መሆኑን ተናግረዋል። ለአደጋው ኃላፊነቱን የወሰደ ወገን እስካሁን የለም። ባለፈው አርብም በሰሜን ምስራቃዊ አፍጋኒስታን ከተማ ኩንዱዝ ውስጥ በሚገኝ የሺአ መስጊድ ውስጥ በደረሰ የቦምብ ፍንዳታ ቢያንስ ከ50 ሰዎች በላይ ሲሞቱ ሌሎች በርካቶች ቆስለዋል። ለዚያ ጥቃት ኃላፊነቱን የወሰደው የእስላማዊ መንግስት ኮራሳን ወይም IS ኮራሳን በመባል የሚታወቀውና ከእስላማዊ መንግስት ቡድን አራማጆች ጋር ግንኙነት ያለው ድርጅት መሆኑ ይታወሳል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት ጠቅላላ ጉባኤ ትናንት ሐሙስ ዩናይትድ ስቴትስን የድርጅቱ የሰብአዊ መብት ምክር ቤት አባል አድርጎ መርጧታል። ዩናይትድ ስቴትስ ቀደም ሲል በትራምፕ አስተዳደር ዘመን ምክር ቤቱ ለእስራኤል ስር የሰደደ ተቃውሞ አለው በሚል 47 አባላት ካሉት ምክር ቤት ለሶስት ዓመታት ራሷን አግልላ ቆይታለች። ያለምንም ተቃውሞ ለእጩነት የቀረበችው ዩናይትድ ስቴትስ 193 አገሮች በሚስጥር በሰጡት ድምጽ 168 ድምጽ አግኝታለች። ዋሽንግተን የምክር ቤት አባልነታቸው በዚህ ዓመት ጥር ላይ ከሚጀምረው የቻይናና ሞስኮ መንግስታት ጋርም ሊያጋጫት እንደሚችል ይጠበቃል። ፕሬዚደንት ባይደንም ስልጣን ከያዙበት ቀን ጀምሮ ሰብአዊ መብት የውጭ ፖሊሲያቸው ማዕከል መሆኑን በመግለጽ እንደ ቻይናና ሩሲያ የመሳሰሉትን ሲተቹ ቆይተዋል። ይሁን እንጂ ሮይተርስ እስካሁን ያለው የአስተዳደሩ ሪከርድ የሚያሳየው ለብሔራዊ ደህንነት ቅድሚያ መስጠት በሚል ሰበብ የሰብአዊ መብት የሚጥሱ የሌሎች አገሮች ጉዳይ ገሸሽ ይደረጋል ብሏል። ዩናይትድ ስቴትስ ያገኘችው ድምጽ ዝቅተኛው ሲሆን የበለጠችው 144 ድምጽ ያገኘችውን ኤርትራን ብቻ መሆኑ ተመልክቷል። የምክር ቤቱ አባል ሆነው በድጋሚ ከተመረጡ አገራት መካከል ኤርትራና ሶማሊያን ጨምሮ ካሜሩን፣ ህንድ፣ አርጀንቲናና ሌሎች አገሮች እንደሚገኙበትም ተገልጿል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ቢል ክሊንተን በካሊፎርኒያ ሆስፒታል ገብተው የሕክምና እርዳታ ከተደረገላቸው በኋላ ማገገማቸውን ሐኪሞች ትናንት አሙስ በሰጡት መግለጫ አስታውቀዋል። የ75 ዓመቱ ክሊንተን ባለፈው ማክሰኞ ምሽት ካሊፎርኒያ ዩኒቨርሲቲ ሆስፒታል የገቡት ከኮቪድ-19 ውጪ ለሆነ ኢንፌክሽን ተጋልጠው በሆስፒታሉ የኢርቪን ሜዲካል ሴንተር ሕክምና ለማግኘት መሆኑን ቃል አቀባያቸው አንጀል ኦሬና በትዊተር ገጻቸው ገልጸዋል። ቃል አቀባይዋ አያይዘውም የሆስፒታሉ ሰራተኞች፣ ዶክተሮችና ነርሶች ላደረጉላቸው አስደናቂ እንክብካቤ ምስጋና ይግባውና አሁን አገግመው በጥሩ መንፈስ ላይ ይገኛሉ ብለዋል። ክሊንተን ወደ ሆስፒታል የተወሰዱት በተጫጫናቸው የድካም ስሜት ነው። ዶክተሮች በሽንት መተላለፊያ ኢንፌክሽን ምልክት መኖሩን ባደረጉት የደም ምርመራ ከተመለከቱ በኋላ ሆስፒታል ቆይተው ሕክምናቸውን እንዲከታተሉ ወስነዋል። በዚህ መሰረት ክሊንተን ለተከታታይ ሕክምና ሆስፒታል እንደሚቆዩም ተነግሯል። አሁን ወደ ዓለም አቀፍ የኮቪድ-19 ዜናዎች እናልፋለን። ዩናይትድ ስቴትስ 17 ሚሊዮን የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት መድኃኒቶችን ለአፍሪካ ህብረት ለግሳለች። ዩናይትድ ስቴትስ 17 ሚሊዮን የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት መድኃኒቶችን ለአፍሪካ ህብረት ለግሳለች። ይህ ቁጥር እስከዛሬዎቹ ከለገሰችው ጋር ተደምሮ ቁጥሩን ወደ 67 ሚሊዮን ያደርሳዋል ሲል የዋይት ሃውስ ዛሬ በሰጠው መግለጫ አስታውቋል። ክትባቶቹ የደሆቹን አገር ጨምሮ 55 ለሚደርሱ ለአፍሪካ አገሮች የተሰጠ መሆኑን በመግለጫው ተጠቅሷል። እንደ ሌሎቹ ሁለት ዙር የሌለው የጆንሰን ኤንድ ጆንሰን ክትባት በአፍሪካ ተመራጭ መሆኑንም መግለጫው አስታውሷል። የዩናይትድ ስቴትስ የምግብና መድኃኒት አስተዳደር የጤና አማካሪዎች የሞደርና ኮቪድ-19 ማጠናከሪያ ክትባትን ትናንት አሙስ አጸደቁ። አማካሪዎቹ በአነስተኛ መጠን የሚሰጠው የማጠናከሪያ ክትባት ለአረጋውያንና ከፍ ላሉ ሌሎች የጤንነት ችግር ለተጋለጡ ሰዎች እንዲሰጡ ወስነዋል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 5/2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን ለዕለቱ ያዝነውን አብይ ርዕስ እናስደምጣችሁ። ህወሓት ጀምሮታል ያለውን ማጥቃት እየመከተ መሆኑን ትላንት ባወጣው መግለጫ የጠቀሰው የኢትዮጵያ መከላከያ ሚኒስቴር ወረራውን በማያዳግም ሁኔታ እንቀለብሳለን ብሏል። በሌላም በኩል ደግሞ ተዋጊዎቻቸው ድል እየቀናቸው መሆኑን መንግስቱ በሽብርተኝነት የፈረጀው የህወሓት ቃል አቀባይ ጌታቸው ረዳ ዛሬ በትዊተር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ወገኖቹ ተኩስ እንዲያቆሙና ወደ ሰላማዊ መፍትሄ እንዲዞሩ የዩናይትድ ስቴትስ ፕሬዝዳንት መጎትጎታቸውን ቀጥለዋል። ይህ በእንዲህ እንዳለ ደግሞ ወታደራዊ መፍትሄ እንደማይታያቸው ቀድሞ በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን ለቪኦኤ ተናግረዋል። ሰለሞን አባተ ዝርዝር አለው።
የኬንያው ፕሬዝዳንት ኡሁሩ ኬንያታ ትናንት ዋይት ሃውስ ነበሩ። ከፕሬዝዳንት ጆ ባይደን ጋር ያደረጉት ውይይት ካተኮረባቸው አበይት የተባሉ ነጥቦች መካከል የኢትዮጵያው ግጭት ጉዳይ አንዱ እንደነበረ ከቤተ መንግስቱ የወጣው ጽሑፍ ጠቁሟል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከንም የከትናንት በስቲያው ማክሰኞ የአፍሪካ ህብረት ከፍተኛ ተጠሪውን ኦሉሴጉን ኦባሳንጆን እንዲሁም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑኩን ጄፍሪ ፌልትማንን፣ የሱዳኑን ጠቅላይ ሚኒስትር፣ የአውሮፓ ህብረቱን ከፍተኛ ተጠሪ፣ የእንግሊዝና የፈረንሳይ የውጭ ጉዳይ ሚኒስትሮችን እንዲሁም የፈረንሳይን የአፍሪካ ጉዳዮች ልዩ ልዑክ ሰብስበው ያናገሩ ጊዜ ዋና መነጋገሪያቸው ኢትዮጵያና ቀውሷ ነበሩ። ወገኖቹ ለሰላማዊ መፍትሄ ንግግር እንዲቀመጡ፣ ጸብና ተኩስ እንዲያቆሙ፣ ዓለም አቀፍ ሕግን እንዲያከብሩ፣ እርዳታ ያለ ገደብ ለተጎጂው እንዲደርስ እንዲያደርጉ ተደጋግመው የሚነሱ ማሳሰቢያዎች ናቸው። የኢትዮጵያ መከላከያ ሚኒስቴር ትናንት ባወጣው መግለጫ ካለፈው ሰኞ ጀምሮ ህወሓት ጭሮታል ባለው ማጥቃት በሁሉም ግንባሮች ጦርነት ላይ መሆኑን ተናግሮ በማያዳግም ሁኔታ እንቀለብሰዋለን ብሏል። ህወሓት ባለፈው ሰኞ ባወጣው መግለጫ ደግሞ ፌደራሉ ጦርና የአማራ ክልል ሚሊሺያም በሁሉም ግንባሮች የፍጻሜ የሚባል ጦርነት እንደከፈቱበት አስታውቆ ነበር። ይህንን ያሁኑን ጦርነት ማንንም ይጀምረው ማን ወይም የተጀመረበት ሁኔታ ብዙም ትርጉም የለውም ያሉኝ ተንታኝ አነጋግሬያለሁ። አሁን እየተካሄደ መሆኑ በሚነገረው ውጊያ ሁለቱም ወገኖች በየአጋጣሚው በሌላው ላይ የበላይነትን እየተጎናጸፉ መሆናቸውን እየተናገሩ ነው። የህወሓቱ ጌታቸው ረዳ ዛሬ ባወጡት ትዊት ፌደራሉ ጦር እየተፈረካከሰ ነው ብለዋል። ጠቅላይ ሚኒስትሩን በስም ጠቅሰው መቀመጫቸው ላይ በተአምር ይቆዩ እንደሆነ እናያለን ብለዋል። የሚጠብቃቸው አጠቃላይ ሽንፈት እንደሆነም ዝተዋል። በሌላ በኩል የመከላከያ ሚኒስቴሩ ትናንት ባወጣውና የህወሓት ጥፋትና በደሎች ናቸው ያላቸውን በዘረዘረበት መግለጫ ከሰኞ ጀምሮ በሁሉም ግንባር በጀመሩት ውጊያ አይቀጡ ቅጣት እየደረሰባቸው ነው ብሏል። የመከላከያ ኃይሉ የጠላትን ወራሪ ኃይል መመከት ብቻ ሳይሆን እየደመሰሰ የኢትዮጵያን ደህንነትና ህልውና የማስከበር ታሪካዊ ኃላፊነቱን እየተወጣ በጠላት ላይ ከባድ ኪሳራ እያደረሰና ሽንፈት እያከናነበው ይገኛል ብሏል። ኢትዮጵያውያኑ ወገኖች በዚህ ሁኔታ ውስጥ ተጠምደው ሳሉ የዓለም አቀፉ ማህበረሰብ ግፊት እንደቀጠለ ነው። ለዛሬው የኢትዮጵያ ችግር የጦር መፍትሄ የለም ሲሉ የመንግስታቱ ድርጅት ዋና ጸሐፊና የዩናይትድ ስቴትስ ፕሬዝዳንት ተናግረዋል። የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት በዚህ ሐሳብ እንደሚስማማ አሳውቋል። ወገኖቹ ግን ፍላጎትም ዝግጅትም ያላቸው አይመስልም። ከዚህ አጣብቂኝ ውስጥ መውጫው ምን ይሆን? ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደርና ዛሬ በጆርጅ ዋሽንግተን ዩኒቨርሲቲ የትርፍ ሰዓት መምህር የሆኑት ዴቪድ ሺን መቼም ለኢትዮጵያ ጉዳይ ቅርብ ናቸውና ምርምር እንደሚያደርጉ ሁኔታውን በቅርብም እንደሚከታተሉ ነግረውኛልና መውጫ መላ ይኖራቸው እንደሆነ ጠየቅኳቸው።
Well, that's the question. And I wish I had a good answer to that. Unfortunately, I don't.
ጥያቄው እርሱ ነው። መልስ ቢኖረኝ ጥሩ ነበር። የሚያሳዝነው ግን የለኝም። እኔ እንደሚመስለኝ ሁሉም ወገኖች ተቀምጠው ከዚህ ሁኔታ ውስጥ በሚወጡበት ሁኔታ ላይ እንዲደራደሩ ዓለም አቀፍ ግፊት መበርታት ያለበት ይመስለኛል። ይሁን እንጂ ይህ በቅርቡ ይሆናል ብዬም አላስብም። ይሁን እንጂ አሁን ከዚህ የተለየ ሌላ አማራጭ የለም። የአፍሪካ ህብረት በዚህ ውስጥ ጠቃሚ ሚና እየተጫወተ እንደሆነ አምናለሁ። ምን ያህል ንቁ እንደሆኑ ግን አላውቅም። በሁሉም ወገኖች ላይ ጫና ለማበርታት ህብረቱና የአፍሪካ ሀገሮች ይበልጥ ንቃት ባለው ሁኔታ ቢሳተፉ ጥሩ ነው ላለሁ።
ሽን የኢትዮጵያን ሁኔታ የእርስ በርስ ጦርነት ወይም ሲቪል ዋር ብለው ጠርተውታል። የኢትዮጵያ መንግስት የሚለው በሽብር በፈረጀው ቡድንና ወንጀለኞች በሚላቸው ላይ ህግን የማስከበር እርምጃ ነው። ህወሓት የሚለው በትግራይ ላይ የተከፈተን ጦርነት እየተጋፈጥኩ ነው ነው። በኢትዮጵያም ሆነ በዓለም ዙሪያ በፌደራሉ መንግስት ወገን ሆነው የሚሞግቱ ወይም የኢትዮጵያ መንግስት ጭፍን አቋም ይዘዋል ብሎ የሚያወግዛቸውና ህወሓትን በወገንተኛነት የሚደግፉ መንግስታትና መገናኛ ብዙሃን እንዳሉ በየአጋጣሚው ተዘግቧል። ዴቪድ ሺን የኢትዮጵያን መንግስት የሚወቅስ የሚመስል ሐሳብ ሰንዝረዋል።
Well, basically, the government of Ethiopia is saying that the rest of the world is wrong in the way it
ኢትዮጵያ ውስጥ ያለውን ሁኔታ በተመለከተ በመሰረቱ የኢትዮጵያ መንግስት እያለ ያለው ዓለም ሁሉ ተሳስቷል፣ እውነት ያለችው እኔ ጋር ብቻ ነው ነው። ይህ ደግሞ የሚታመን ጉዳይ አይደለም። እንደሚመስለኝ ሁሉንም መረጃ ማየት ያስፈልጋል። የኢትዮጵያ መንግስት የሚናገረውን አያለሁ፣ ነገር ግን ሌላው ሁሉ ስህተት ነው፣ ትክክለኛው መረጃ የአዲስ አበባ ብቻ ነው የሚል የሚመስለው አባባል የሚታመን አይመስልም።
እንደ እውነቱ ከኢትዮጵያ ወገን መቆማቸውን በሚያመላክት ሁኔታ የተከራከሩና የሚከራከሩ መንግስታትም አሉ። ቻይና፣ ሩሲያና ሌሎችም ይህ ጉዳይ የኢትዮጵያ የውስጥ ጉዳይ ነው፣ አላስፈላጊ ያሏቸው ጣልቃ ገብነትና የቅጣት መሰል አድራጎቶች መፍትሄ ከማስገኘት ይልቅ ወደ ማባባስ ይወስዳሉ ሲሉም ያስጠነቅቃሉ።
Well, that is the traditional position of China, not necessarily the traditional position of Russia.
ይህ ለሩሲያ የተለመደ ባይሆንም ለቻይና ግን ወትሮም የምትከተለው አቋም ነው። ይህንን የሚያደርጉት ኢትዮጵያ ውስጥ ባለው አለመግባባት ውስጥ ገብተው ላለመቀቀል ነው። ይህንን አቋም የሚይዙት ወገን ለይተው ላለመወገንና በኋላ ከአሸናፊው ጋር ለመቆም ነው። ዩናይትድ ስቴትስ ግን ሁኔታውን በተለየ ሁኔታ ነው ያዘችው። ማስረጃውን በማመዛዘንና ወቀሳ አስፈላጊ በሆነ ጊዜ ሁለቱንም ወገኖች እየወቀሰች ነው።
ህወሓት ከሚያነሳቸው ክሶች አንዱ የኢትዮጵያ መንግስት ድሮኖችን ጨምሮ በርካታ ከባድ መሳሪያዎችን እየሸመተ ነው የሚል ነው። ፕሮፌሰር ዴቪድሽን
You know, any government has the right to purchase arms unless international sanctions have been imposed.
ማንኛውም መንግስት ዓለም አቀፍ ማዕቀብ እስካልተጣለበት ድረስ መሳሪያ የመግዛት መብት አለው። ኢትዮጵያን በሚመለከት ደግሞ ወታደራዊ መሳሪያ፣ ድሮን ወይም ጥይት ለመግዛት ህጋዊ መንገድ አላቸው። ጥያቄው ያንን ያህል ገንዘብ በጦር መሳሪያ ላይ ማውጣት ለኢትዮጵያ ህዝብ ይጠቅማል ወይ ነው እንጂ እንደ ህጉ ከሆነ መብታቸው ነው።
ለማንኛውም በኢትዮጵያውያኑ ወገኖች ላይ ዓለም አቀፍ ግፊት መበርታት እንዳለበት ሌሎችም ዴቪድሽንም ተናግረዋል። መበርታት ማለት ምን ማለት እንደሆነ ሲጠየቁ ግን የተለየ መልስ የላቸውም። ሽን ለማንኛውም የአፍሪካ ህብረትና የአፍሪካ ሀገሮች የነቃ ተሳትፎ ቢያደርጉ የተሻለ ውጤት ሊገኝ ይችላል ብለዋል።
አድማጮች የሰማችሁት ለዕለቱ የያዝነውን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ አዲስ አበባ ነው የምንወስዳችሁ። የአረብ ሊግ ቀጣይ ሊቀመንበር ትሆናለች ተብላ የምትጠበቀው አልጄሪያ ሊጉ በህዳሴው ግድብ ዙሪያ ሁሉንም ወገን የሚያግባባ አቋም እንዲይዝ ኃላፊነቷን እንደምትወጣ መግለጿን ኢትዮጵያ አስታወቀች። 39ኛው የአፍሪካ የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ዛሬም ቀጥሎ የዋለ ሲሆን ከስብሰባው ጎን ለጎን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተለያዩ ውጭ ሀገራት ጉዳይ ሚኒስትሮች ጋር ተወያይቷል። ከነዚህም አንዱ የአልጄሪያው የውጭ ጉዳይ ሚኒስትር ሲሆኑ የአረብ ሊግ በህዳሴው ግድብ ዙሪያ ሁሉንም ወገን የሚያግባባ አቋም እንዲይዝ ሀገራቸው እንደምትሰራ ቃል መግባታቸውን አምባሳደር ዲና ሙፍቲ ገልጸዋል። በሌላ በኩል ኢትዮጵያ ከቱርክ የጦር መሳሪያዎችን ሸምታለች በሚል ግብጽ ጉዳዩ እንደሚያሰጋት መግለጿን በተመለከተ ለተነሳላቸው ጥያቄ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በሰጡት ምላሽ ኢትዮጵያ ነጻ ሀገር እንደመሆኗ ከማንም ሀገር ጋር ማንኛውንም ግንኙነት የመፍጠር መብት አላት ብለዋል። ስብሰባውን የተከታተለው ኬኔዲ አባተ ተከታዩን ዘገባ አድርሶናል።
ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ ፊት ለፊት በመገናኘት በአዲስ አበባ ትናንት የተጀመረው 39ኛው የአፍሪካ የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ዛሬም እስከ ምሽት ሲካሄድ ውሏል። የአፍሪካ ህብረት የስራ አስፈጻሚው ምክር ቤት ወይም የውጭ ጉዳይ ሚኒስትሮቹ የዛሬ ስብሰባ ሙሉን ቀን በዝግ የተካሄደ ሲሆን በዛሬው ስብሰባቸው ከወቅታዊነትና ከበጀት ቅነሳ ጋር በተያያዘ በአዲስ መልክ ለሚዋቀሩት የአፍሪካ ህብረት የተለያዩ ዲፓርትመንቶች ኮሚሽነሮችን መምረጣቸውን ስብሰባውን የተከታተሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። ከስብሰባው ጎን ለጎን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ስብሰባዎችን አድርገዋል። አቶ ደመቀ ካገኙዋቸው የውጭ ጉዳይ ሚኒስትሮች መካከል የአልጄሪያው ራምታን ላማምራ ይገኙበታል። ሁለቱ አካላት ባደረጉት ውይይት ከህዳሴው ግድብ ጋር በተያያዘ የአረብ ሊግ ይዞታል ያሉትን የተዛባ አቋም እንዲያስተካክል የሊጉ ቀጣይ ሊቀመንበር እንደምትሆን የምትጠበቀው አልጄሪያ ኃላፊነቷን እንድትወጣ አቶ ደመቀ ላቀረቡት ጥያቄ አውንታዊ ምላሽ ማግኘታቸውን አምባሳደር ዲና ተናግረዋል።
ከአልጄሪያ የውጭ ጉዳይ ሚኒስቴር ጋር በተደረገው ውይይት በተለይ እንደምታውቁት የአረብ ሊግ ጽፈት ቤት ከቅርብ ጊዜ ወዲህ የኢትዮጵያን የህዳሴ ግድብ በሚመለከት ያዘውን ያልተስተካከለ አቋም በሚመለከት ተገቢ ያልሆነና ከሶስቱ የተፋሰሱ አገሮች ለታችኞቹ ያደላ መሆኑን ይሄ በሚቀጥለው የአረብ ሊግ ስብሰባ ላይ አልጄሪያ በሊቀመንበርነት የምትመራው ስብሰባ ላይ አልጄሪያ ይሄን በማስተካከል ረገድ ሊኖራት ስለሚገባው ሚና ገልጸውላቸዋል። ናቱም ቀደም ሲል ባልተገባ ሁኔታ በአንዳንድ አገሮች ግፊት አጀንዳውን ከአፍሪካ ህብረት ማዕቀፍ ለማውጣት በአረብ ሊግ በኩል ሲደረግ የነበረውን ነገር ታስታውሳላችሁ። ይሄ ተገቢ እንዳልሆነ ተገልጾላቸዋል። አልጄሪያ ውጭ ጉዳይ ሚኒስትርም በዚህ ረገድ አስፈላጊውን ስራ አስፈላጊ የሆነ ስራ የሚያግባባ ስራ ለመስራት ፍላጎት እንዳላቸውና ለዚህም እንደሚንቀሳቀሱ ገልጸዋል ማለት ነው። ባዚ ወይ አልጄሪያ ከዚህ በፊት ኢትዮጵያ ላይ ጸረ ኢትዮጵያ አቋም አራምዳታቀም
ኢትዮጵያ ከቱርክ የጦር መሳሪያዎችን ሸምታለች በሚል ግብጽ ጉዳዩ እንደሚያሰጋት መግለጫዋን በተመለከተ ለተነሳላቸው ጥያቄ በሰጡት ምላሽ ኢትዮጵያ ነጻ ሀገር እንደመሆኗ ከማንም ሀገር ጋር ማንኛውንም ግንኙነት የመፍጠር መብት አላት ብለዋል አምባሳደር ዲና።
የቱርክን ጉዳይ በሚመለከት ቱርክ ጋር ኢትዮጵያ ስላደረገችው እንቅስቃሴ በዚህ በኩል ስሞታ ተነስተዋል የሚለው ኢትዮጵያ ነጻ ሀገር ናት ከፈለገችው ከቱርክ አይደለም ቱርክ አገር ስም ከሌለው አገር ጋር ወገን ጋር ግንኙነት የመፍጠር መብት አላት። ይሄ መብት በዓለም አቀፍ ቻርተር በዩናይትድ ኔሽን በሉት በአፍሪካ ቻርተር ቀደም ሲል ድሮ በጠፋው ገለልተኞች ንቅናቄም ውስጥ የተለመደ ነው። ስለዚህ አንድ ሉዓላዊ አገር ከዚህ ጋር ወዳጁን ከዚህ አትገናኝ የሚል ኃይል ሊኖር አይገባም ኢን ፕሪንሲፕል። እኛ የምናደርጋቸው ግንኙነቶች ሌሎችን ያስደስታል ነውት ነሰል እንዴት ያስደስታል? ምክንያቱም ይሄ ጥቅም ግጭት ነው የሚሆነው። ስለዚህ ኢትዮጵያ እዚህ ጋር ጦር መሳሪያ ገዛች አልጋ ገዛች ምናምን ይሄ ፈለከው ነው መግዛት የሷ መብት ስለሆነ ይሄ ብዙም የሚያሳስብ አይሆንም የሚለውን ነገር ለማቅረብ ነው። ምንም መግዛት ይችላል ሌሎች ሀገሮች እኮ አስፈቅደው አይገዙም እኮ ይሄ የተባለው ሀገር ቅድም የተከሰነው ሀገር እኛን አስፈቅደው ነው መሳሪያ የሚገዛው ኖታቷል። ስለዚህ አይ ቲንክ ይሄ ራሱን የሚመልስ ነገር ነው።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የኢትዮጵያን ውስጣዊ ጉዳይ በተመለከተ በዝግ በተካሄደው የትናንትናው ስብሰባ ላይ ባደረጉት ንግግር በሀገሪቱ ያለውን ችግር ከአፍሪካ ህብረት ጋር በመተባበር ለመፍታት መንግስታቸው ዝግጁ መሆኑን እንዳብራሩ አምባሳደር ዲና መግለጻቸው ይታወሳል። የኮቪድ-19ን ወረርሽኝ ለመከላከል መወሰድ ስላለባቸው ተጨማሪ እርምጃዎች በበጀት ራስን ስለመቻል መዋቅራዊ ማሻሻያዎችን ስለማድረግ እንዲሁም የምግብ ዋስትናን ስለማረጋገጥ በዋና ርዕሰ ጉዳይነት የመከረው የአፍሪካ ውጭ ጉዳይ ሚኒስትሮች ስብሰባ ዛሬም የአህጉሪቱ ከፍተኛ ፈተና ሆኖ በቀጠለው የሰላምና ደህንነት እጦት ጉዳይ ላይ ግን ምንም ውይይት አለማድረጉንና በርዕሰ ጉዳይነትም አለመያዙን አምባሳደር ዲና ዛሬ ለጋዜጠኞች በሰጡት ማብራሪያ መልክተዋል። ከ30 በላይ ሀገራት የውጭ ጉዳይ ሚኒስትሮች የተሳተፉበት 39ኛው መደበኛ ስብሰባ ዛሬ በሁለተኛ ቀኑ የሚጠናቀቅ ሲሆን በኢትዮጵያ የሰዓት አቆጣጠር ይህ ዘገባ እስከተጠናቀረበት እስከ ምሽቱ 2 ሰዓት ከ30 ሚኒስትሮቹ በዝግ የሚያደርጉትን ስብሰባ አልቋጩም። የስብሰባው የመጨረሻ አጀንዳ እስራኤል በአፍሪካ ህብረት በታዛቢነት ለመሳተፍ ባቀረበችው ጥያቄ ላይ ተወያይቶ የውሳኔ ሐሳብ ማቅረብ ነው። በማጠቃለያቸውም የውጭ ጉዳይ ሚኒስትሮቹ በነገው ዕለት የተለያዩ አካላትን በማሳተፍ የአህጉሪቱ ሀገራት መሪዎች ለሚያደርጉት የ3ኛው አጋማሽ አመት ስብሰባ የሚቀርቡ ረቂቅ አጀንዳዎችና ውሳኔዎችን ያዘጋጃሉ። የነገው የመሪዎቹ ስብሰባ በበይነመረብ የሚካሄድ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንወሰዳችሁ። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት በተለይም የአማርኛውና የትግረኛው አገልግሎቶች በትግራይ ክልል እየደረሰ ላለው ዘርፈ ብዙ ቀውስ ተገቢውን ሽፋን አልሰጡም አድሏዊነት የተሞላባቸው ዘገባዎችን አሰራጭተዋል ያሉ ሰልፈኞች እዚህ ዋሽንግተን ዲሲ የሚገኘው ዋና መስሪያ ቤቱ ፊት ለፊት ዛሬ የተቃውሞ ሰልፍ አካሂደዋል። የአሜሪካ ድምጽ የህዝብ ግንኙነት ቢሮ በጉዳዩ ላይ ምላሽ እንዲሰጥ ከዝግጅት ክፍላችን ተጠይቆ ቪኦኤ ኢትዮጵያና ትግራይ ክልል ውስጥ ያለውን ሁኔታ ያለ አመሳሶ በትክክል ለመዘገብ የሚቻለውን ሁሉ ያደርጋል፣ ቅሬታዎች ሲደርሱን መርምረን አስፈላጊ ከሆነ በዚህም ሆነ በሌላ በማንኛውም ዘገባ ላይ ትክክለኛ ሚዛናዊና ሁሉን አቀፍ ዘገባ የማውጣት መርሆቻችንን በጣሰ ሁኔታ በዘገቡ ጋዜጠኞች ላይ እርምጃ እንወስዳለን ብሏል። አያይዞም መረጃዎችን ነጻ በሆነ ሁኔታ ለማጣራት እንሞክራለን። ይህንን አብይ ኃላፊነት በአፍሪካ ቀንድ ውስጥ ግጭት ባለበት በዚህ ጊዜ ብቻ ሳይሆን በዓለም ዙሪያ ዜና ስንዘግብ በብርቱ እንጠብቃለን ሲል ምላሽ ሰጥቷል። ሀብታሙ ስዩም ዝርዝር አለው።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ዋና መስሪያ ቤት ፊት ለፊት የተገኙት ተቃዋሚ ሰልፈኞች ቁጥራቸው ወደ 150 ይገመታል። የሰልፉ ዋና መልእክት የቪኦኤ የአፍሪካ ቀንድ ስርጭት በተለይ ደግሞ የአማርኛውና ትግርኛው አገልግሎት በትግራይ እየደረሰ ነው ለተባለው ሰብአዊ ቀውስ ተገቢውን ሽፋን አልሰጠም፣ አድሏዊነትንም አሳይቷል የሚል መሆኑን ሰልፈኞቹ ከያዟቸው መፈክሮችና በትዕይንተ ህዝቡ ላይ ከተደረጉ ንግግሮች
ትግራይ ጀኖሳይድ ዋር ኢት ሃዝ ቢን ኤግዛክትሊ ቱዴይ 345 ዴይስ
በትግራይ ህዝብ ላይ የታወጀው የዘር ማጥፋት ጦርነት ዛሬ 345ኛ ቀኑን ይዟል። ይሁንና የቪኦኤ የኢትዮጵያ አገልግሎት ይህን የዘር ማጥፋት ጦርነት ፍትሃዊ ሆኖ አልሸፈነውም። ለትግራይ ህዝብ ድምጽ ሆነን ቪኦኤ አድሏዊ የዜና ተቋም መሆኑን ለመግለጽ ነው በዚህ የተገኘነው ያሉት ሰልፈኞቹ የቪኦኤ አስተዳደር የተጠቀሱት አገልግሎት ፍትሃዊና የጋዜጠኝነት መርህን በጠበቀ መልኩ ስራቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ዋና መስሪያ ቤት ፊት ለፊት የተገኘ
አድማጭ ተመልካቾቻችን እንግዲህ እንደምትመለከቱት በራዲዮ በቴሌቪዥን ከመጣን ቅርብ ጊዜያችን ነው። ስለዚህ አልፎ አልፎ የቴክኒክ ችግር ያጋጥመናል። አሁን ያስተዋወቁትን የተቃውሞ ሰልፉን በተመለከተ ያቀረብንላችሁን ፕሮግራም በድጋሚ በሬዲዮ ፕሮግራም እንደሚከተለው እናስደምጣችኋለን። ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ዋና መስሪያ ቤት ፊት ለፊት የተገኙት ተቃዋሚ ሰልፈኞች ቁጥራቸው ወደ 150 ይገመታል። የሰልፉ ዋና መልእክት የቪኦኤ የአፍሪካ ቀንድ ስርጭት በተለይ ደግሞ የአማርኛውና ትግርኛው አገልግሎት በትግራይ እየደረሰ ነው ለተባለው ሰብአዊ ቀውስ ተገቢውን ሽፋን አልሰጠም፣ አድሏዊነትንም አሳይቷል የሚል መሆኑን ሰልፈኞቹ ከያዟቸው መፈክሮችና በትዕይንተ ህዝቡ ላይ ከተደረጉ ንግግሮች
ትግራይ ጀኖሳይድ ዋር ኢት ሃዝ ቢን ኤግዛክትሊ ቱዴይ 345
ዴይስ በትግራይ ህዝብ ላይ የዘር ማጥፋት ጦርነት ዛሬ 345ኛ ቀኑን ይዟል። ይሁንና የቪኦኤ የኢትዮጵያ አገልግሎት ይህን የዘር ማጥፋት ጦርነት ፍትሃዊ ሆኖ አልሸፈነውም። ለትግራይ ህዝብ ድምጽ ሆነን ቪኦኤ አድሏዊ የዜና ተቋም መሆኑን ለመግለጽ ነው በዚህ የተገኘነው ያሉት ሰልፈኞቹ የቪኦኤ አስተዳደር የተጠቀሱት አገልግሎት ፍትሃዊና የጋዜጠኝነት መርህን በጠበቀ መልኩ ስራቸውን እንዲያከናውኑ አላደረገም በሚልም ተወቅሰዋል። ሌላኛው ተናጋሪ በበኩላቸው ይህንን ብለዋል። ትግራይ በአሁኑ ሰዓት በረሃብ ድባብ ውስጥ ትገኛለች። ቪኦኤን እዚህ ቆመን የምንጠይቀው ስራውን እንዲሰራ ፍትሃዊ ሆኖ የትግራይን ዘር ማጥፋት እየደረሰ ያለውን ረሃብ እንዲዘግብ ነው። ትግራይ ሆን ተብሎ እንድትራብ እየተደረገች ነው ያሉት የአሜሪካ ድምጽ የሰልፉን አስተባባሪዎች ለማነጋገር በየትኞቹ ዘገባዎች የተጠቀሱት የጋዜጠኝነት መርሆች እንደተጣሱ ዋቢ ለመጠየቅ ያደረገው ጥረት አልተሳካም። የአሜሪካ ድምጽ የህዝብ ግንኙነት ክፍል በሰልፉ ለተነሱ ክስተቶች መልስ እንዲሰጥ ላቀረብነው ጥያቄ በደብዳቤ መልስ ሰጥቷል። ደብዳቤው እንዲላል ቪኦኤ ኢትዮጵያና ትግራይ ክልል ውስጥ ያለውን ሁኔታ ያላመሳሰውና በትክክል ለመዘገብ የሚቻለውን ሁሉ ያደርጋል። ግጭቱን በሚመለከት በአካባቢው የበረቱ ስሜቶች አሉ። እኛም ከሁሉም ወገኖች ደጋፊዎች ጥሪዎች ይደርሱናል። ቅሬታዎች ሲደርሱን መርምረን አስፈላጊ ከሆነ በዚያም ሆነ በሌላ በማናኛውም ዘገባ ላይ ትክክለኛ ሚዛናዊና ሁሉን አቀፍ ዘገባ የማውጣት መርሆቻችንን በጣሰ ሁኔታ በዘገቡ ጋዜጠኞች ላይ እርምጃዎችን እንወስዳለን። መረጃዎችን ነጻ በሆነ ሁኔታ ለማጣራት እንሞክራለን። አድማጮች ዘገባዎቻችን ከፖለቲካ ጣልቃ ገብነት ነጻ እንዲሆኑ ስለሚገነዘቡ በአማርኛ፣ በአፋን ኦሮሞና በትግረኛ የሚተላለፉ ስርጭቶቻችንን በየሳምንት ወደ 12 ሚሊዮን ለሚጠጋ ሰው አገልግሎት ይሰጣሉ። ይህንን አብይ ኃላፊነት በአፍሪካ ቀንድ ውስጥ ግጭት ባለበት በዚህ ጊዜ ብቻ ሳይሆን ባለም ዙሪያ ዜና ስንዘግብ በብርቱም እንጠብቃለን ሲል መልሷል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ማጮች እየተከታተላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላችሁ የሚገኘውን የአርብ ምሽት ዝግጅታችንን ነው። አሁን ከምሽቱ 3 ሰዓት ከ31 ወይም 3 ሰዓት ተኩል ሆኗል። ወደ ተከታዩ ዘገባችን ስንወስዳችሁ ወደ አፍሪካ ነው የምናልፈው። አፍሪካ ውስጥ በዓለም የጤና ድርጅት የተዘጋጀ ፈጣን የኮሮና ቫይረስ ምርመራ መርሃ ግብር እየተካሄደ ነው። መርሃ ግብሩ የኮሮና ቫይረስ ስርጭትን ለመቆጣጠር ወደፊትም በየጊዜው እንዳይቀሰቀስ ለመከላከል እንደሚረዳ ተገልጿል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ ቆንጅታየ ታቀርባለች።
በዓለም የጤና ድርጅት ሪፖርቶች መሰረት አፍሪካ ውስጥ ያለው የኮሮና ቫይረስ ተጋላጮች ቁጥር ከ8.4 ሚሊዮን አልፏል። በበሽታው ሳቢያ ህይወታቸውን ያጡት ሰዎች ቁጥርም 214,000 ገብቷል። አንድ አዲስ ግምገማ እንደሚያመለክተው ግን አሃዙ አህጉሪቱ ላይ በተጨባጭ ካለው ቁጥር በእጅጉ ያነሰ ነው። በዚህ ግምገማ መሰረት አፍሪካ ውስጥ ለቫይረሱ የተጋለጡ 7 ሰዎች ቢኖሩ ለናሙና ምርመራ ደርሶ የሚመዘገበው አንዱ ብቻ ነው። በመሆኑም አህጉሪቱ ውስጥ ያለው እውነተኛው የቫይረሱ ተጋላጮች ቁጥር 59 ሚሊዮን ሊሆን ይችላል። በኮቪድ-19 ምክንያት ለህልፈት የሚዳረጉ ሰዎችን በሚመለከት ደግሞ 3 ሰዎች በኮቪድ ሳቢያ ህይወታቸው ቢያልፍ በይፋ በኮቪድ ምክንያት ህይወቱ ያለፈ ተብሎ ሪፖርት የሚደረገው አንዱ ብቻ መሆኑንም ይህ አዲስ ግምገማ ይጠቁማል። አህጉሪቱ ላይ ያለው የክትባት ስርጭት እንቅስቃሴም እጅግ አናሳ መሆኑን ያነሱት የWHO የአፍሪካ ዲሬክተር ማሺዲሶ ሞኤቲ ቫይረሱ በየትኞቹ ማህበረሰቦች ውስጥ እንዴት እየተሰራጨ መሆኑን ተከታትሎ ማወቅ እጅግ ወሳኝ መሆኑን ያስገነዝባሉ። ከአፍሪካ 1.2 ቢሊዮን ህዝብ መካከል እስካሁን ሙሉ በሙሉ የተከተቡት 4.4% ብቻ መሆናቸውንም አሳስበዋል።
With limited testing, we're still flying blind in far too many communities in Africa. Most tests are carried out on
የምርመራ አቅማችን ውስን በመሆኑ በበርካታ የአፍሪካ አካባቢዎች አሁንም ስራው የሚሰራው በተቀናጀና ምሪት ባለው መንገድ አይደለም። አብዛኛው ምርመራው የሚደረገው የህመም ምልክት በሚያሳዩ ሰዎች ላይ ነው። ነገር ግን ቫይረሱን በብዛት የሚያስተላልፉት የህመም ምልክት የሌላቸው ሰዎች ናቸው። ባሉት አሃዛዊ መረጃዎች መሰረት ከ65 እስከ 85 ከመቶ የሚሆኑት ቫይረሱ ያለባቸው ሰዎች የህመም ምልክት የሌላቸው ናቸው። ስለዚህ የቫይረሱ ተጋላጮች ተብለው ሪፖርት የሚደረጉት አሃዞች የሚያንጸባርቁት በተጨባጭ ካለው እጅግ ጥቂቱን ነው።
የዓለም የጤና ድርጅት ያሰናዳው የምርመራ መርሃ ግብር በአይነቱ እጅግ የተለየ አዲስ ውጥን መሆኑን የተናገሩት ዶክተር ሞኤቲ የምርመራ ሂደቱን በእጅጉ ያፋጥነዋል ብለዋል። 8 ሀገሮች መርሃ ግብሩን ለማስጀመር የዓለም የጤና ድርጅት ለሀገሮቹ 1.8 ሚሊዮን ዶላር የማስጀመሪያ ድጋፍ ማድረጉንም ባለስልጣኗ አስታውቀዋል። ተሳታፊዎቹ ሀገሮች ቡሩንዲ፣ ዲሞክራሲያዊት ኮንጎ ሪፐብሊክ፣ አይቮሪ ኮስት፣ ጊኒ ቢሳው፣ ሞዛምቢክ፣ ኮንጎ ሪፐብሊክ፣ ሴኔጋል እና ዛምቢያ ናቸው።
የቫይረሱ ስርጭት ባየለባቸው አካባቢዎች የሰውነት የተፈጥሮ መከላከያ ባዕድ ተሐዋስያንን ለመዋጋት ተቀስቅሶ እንደሆነ በፍጥነት የሚያሳዩ መመርመሪያዎች ጥቅም ላይ ይዋሉ ናቸው። እነዚህ መመርመሪያዎች አስተማማኝ ዋጋቸውም ውድ ያልሆነና ለመጠቀም ቀላል ሲሆኑ በ15 ደቂቃ ውስጥ ውጤቱን ያሳያሉ። ስለዚህ ሰዎች ለቫይረሱ ተጋልጠው ይሁን አይሁን በፍጥነት ያውቁታል ማለት ነው። በዚህ አዲስ የምርመራ መርሃ ግብር ከ7 ሚሊዮን በላይ ሰዎች ይመረመራሉ ተብሎ ይጠበቃል። ይህም የአንዳንዱን የዚህ መርሃ ግብር ተሳታፊ ሀገር የምርመራ አቅም በ40% ከፍ ያደርጋል።
የዓለም የጤና ድርጅት የአፍሪካ ዳይሬክተሯ ከወዲሁ የሚያስጠነቅቁት ጉዳይም አላቸው። መጪው የአውሮፓ 2022 ዓመተ ምህረት እየተቃረበ በመሆኑ በሚከናወኑ የአዲስ ዓመት መቀበያ በዓላት ሳቢያ በአህጉራ አፍሪካና በአጠቃላይ በዓለም ዙሪያ አራተኛ ዙር የኮሮና ቫይረስ ስርጭት ማዕበል ሊቀሰቀስ እንደሚችል አሳስበዋል። ከህዝቦቻቸው 2/3ኛውን ያስከተቡ ባለጸጋ ሀገሮች የተረፋቸውን ክትባት በሚቀጥለው ዓመት ሳይሆን አሁኑኑ ለአፍሪካ ሀገሮች ይለግሱ ሲሉ ጥሪ አቅርበዋል።
የዜናና የትንታኔ መጽሔት ዝግጅት ሰዓታችን ተጠናቋል። አሁን ወደ ሁለተኛው አጋማሽ የምናልፍበት ሰዓት ላይ ደርሰናል። ያደምጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በ VOA ኢትዮጵያ ቻናል NSS 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ @voaamharic ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ደግሞ #voaamharic ብላችሁ ተከተሉን፣ አስተያየቶቻችሁን አድርሱን፣ ጥቆማም ካላችሁ ስጡን። ኢንስታግራም እና ዩቲዩብ ላይም አለን። ከሰኞ እስከ አርብ ደግሞ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን በፌስቡክ የቀጥታ ስርጭታችን ላይ አንዳንድ መልእክቶችን ሳይ ስልክ ቁጥራችሁን ባካችሁ ላኩልን የሚል መልእክት አንብቤያለሁ። የስልክ ቁጥራችን 202-205-9942 የውስጥ መስመር ደግሞ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በተጨማሪም በቪኦኤ የፌስቡክ ገጽ ላይ መልእክት ቀርታችሁ ከላካችሁልን ይደርሰናል። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭታችንን በማቀናበር ላይ ትገኛለች። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እንወስዳችኋለን። አውሮፓውያን አቆጣጠር በ2000 ዓመተ ምህረት የተፈረመው የአፍሪካ እድገት እድል ድንጋጌ ወይም አጓ ዩናይትድ ስቴትስ እና አፍሪካ ሀገራትን በንግድ ዘርፍ ያጣመረ ሰነድ ነው። ከቅርብ ጊዜ ወዲህ በጦርነትና ሰብአዊ መብቶች ረገጣ ደጋግሞ ስሟ እየተነሳ የሚገኘው ኢትዮጵያ ከዚህ የተጠቃሚነት ሰነድ ልትሰረዝ እንደምትችል ስጋት አይሏል። ሀብታሙ ስዩም ይህ እንዳይሆን ዘመቻ ከጀመሩ እንዲሁም በአንጻሩ ደግሞ እርምጃው እንዲወሰድ የሚፈልጉ ትውልደ ኢትዮጵያውያንን ሐሳብ በመቀጠል ጠይቆ እንደሚከተለው አሰናድቶታል። ወደ ዘገባው።
21 ዓመታትን ያስቆጠረ ድንጋጌ ነው የአፍሪካ እድገት እድል ድንጋጌ፣ በእንግሊዘኛ መጻሩ አጎአ። ግቡ ደግሞ
የአዋጅ ሲወጣ የአሜሪካን ቢዝነሶችን ወደ አፍሪካ እንዲገቡ እና እዛም አፍሪካ ውስጥ እንዴት አድርገው ራሳቸውን የሚያጠናክሩበት መንገድ ፈልግ ሲሆን፣ በአንጻሩ ደግሞ ኢትዮጵያና የአፍሪካን የመሳሰሉት ሀገሮች የአዋጁ ተጠቃሚ በመሆን ሰዎቻቸው ስራ የሚሰሩበት እና የቴክኖሎጂ ትራንስፈርም ኢቨንቹዋሊ ሊሆን የሚችልበት መንገድ እንዲሆን ተብሎ ነው።
አቶ መስፍን ተገኑ የኢትዮ አሜሪካውያን ህዝቦች ግንኙነት ኮሚቴ የተሰኘው ተቋም ሊቀመንበር ናቸው። እሳቸው በጠቀሱት ድንጋጌ ውስጥ በአባልነት ከሰፈሩት ወደ 40 የሚጠጉ ሀገራት መካከል አንዷ ኢትዮጵያ ናት። ኢትዮጵያ አሁን ላይ ከአባልነት የመሰረዝ አደጋ ተጋርጦባታል። አቶ መስፍንና አጋሮቻቸው ይሄ እንዳይሆን የሚፈልጉበት ምክንያት አለ።
እንግዲህ ምንድነው የሚሆነው? ዲሊስት በተደረገ ኢትዮጵያ ዛም ይሰራውን ቃ ወደ አሜሪካ ሀገር መጥቶ ያለ ታክስ መሸጥ አይችሉም ማለት ነው። ታክስ ይከፍሉበታል። እና ይሄ ሲሆን እንግዲህ በሱ ምክንያት ዲ ኢንሴንቲቫይዝድ ይሆኑና ፋብሪካዎችን መዝጋት ይጀምራሉ ነው ፍራቸው። ከፋይናንሻል አቅም ሲሰር እንግዲህ በሀገር ደረጃ 500 ሚሊዮን ዶላር ሚለው ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም።
ዋሽንግተን ዲሲ እና አካባቢው የሚገኙ ኢትዮጵያውያንን የሚያስተባብሩት የዘመቻው ሌላኛ አስተባባሪ አቶ ኤልያስ ሄሮይ በበኩላቸው እርምጃው ከተወሰደ ካለ ስራ የሚቀሩ ሰዎች ጉዳይ ያሳስባቸዋል።
ኢትዮጵያ ከአጓ መውጣት ብዙ ጉዳት ነው ህብረተሰቡ ላይ የሚያደርሰው። አጓ ኢትዮጵያ ውስጥ ወደ 1 ሚሊዮን የሚሆን ህብረተሰብ ቀጥሮ ነው የሚያሰራው። ከዛ ውስጥ 80% ሴት ነው። ሴቶቹ ደግሞ ብዙዎቹ እንደምታውቀኝ ሀገር አንድ ሰው ለራሱ አይደለም የሚኖረው፣ ለሶስት ሰው ደግፎ ነው የሚኖረው። እና ይሄ በጣም ትልቅ ኢምፓክት ነው ያለው፣ ህብረተሰቡን በትልቅ ሁኔታ የሚጎዳ ነገር ነው።
ወደ አቶ መስፍን ልመለስ። እሳቸው ኢትዮጵያን ከአፍሪካ እድገት ተጠቃሚነት እድል ድንጋጌ አጎአ መሰረዝ የአሜሪካውያንንም ጥቅም የሚጎዳ እንደሆነ ይሟገታሉ።
ከአሜሪካን ኢንትረስት አኳያ እኛ አርጊመንታችን ይሄ ስራ የአሜሪካን ኢንትረስትን አይጠብቅም ነው። አጎአን የመሳሰሉ ኦርጋናይዜሽኖች ናቸው ንግድ እና የህዝብ ለህዝብ የሚያገናኙ የአሜሪካን ኩባንያዎችን እንዲበለጽጉ የሚያደርጉ በአፍሪካ ውስጥ ስራዎችን እንዲሰሩ የሚፈቅዱ ህጎችን እየተጠቀመ የአሜሪካን መንግስት ከአፍሪካ ህዝብ ጋር የኢኮኖሚ ግንኙነት መፍጠር የሚችለው በዚህ ሁኔታ ነው። እዚህ ላይ እንደው በማይሆን ሰበብ አስፈጥሮ ይህን ማሰናኮል ከአሜሪካ ኢንትረስት ጋር ስለማይሄድ ይህም ልክ አይደለም ባዮች ነን።
እዚህ ጋር የሌላኛውን ገጽ ሙግት እንስማ።
ስሜ ዮሐንስ አብርሀ እባላለሁ። በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ፣ በሀገር ውስጥም በውጭ ሀገርም። አሁን በካናዳ ሀገር እኖራለሁ። ውጭ ሀገር የትግራይ መንግስት ወክሎ የሚሰራ ኮሚቴ አለ። የዛ ኮሚቴ አባል ነው።
አቶ ዮሐንስ የኢትዮጵያ መንግስትን ደጋግሞ የሚወቅሱበት በሰሜን የሀገሪቱ ክፍል የተቀሰቀሰው ጦርነት ያስከተለው ውድመትና የሰብአዊ መብት ረገጣን ለመግታት የፕሬዚደንት ጆ ባይደን አስተዳደር እየወሰዳቸው ካሉ ዘርፈ ብዙ እርምጃዎች መካከል አንዱ መሆኑን የሚያወሱለት ኢትዮጵያን ከአፍሪካ እድል እድገት ድንጋጌ አጎአ ተጠቃሚነት ዝርዝር የመሰረዝ እርምጃ አስፈላጊ የሆነበትን ምክንያት እንዲያስረዳሉ።
ኢትዮጵያ ውስጥ ድሃ አለ። ድሃው ሰርቶ መብላት መጠቀም አለበት፣ ልክ በማንኛውም የኢትዮጵያ አካባቢ እንዳለው ድሃ ማለት ነው። ኢትዮጵያ መንግስት ግን በአገዋ ምክንያት በጨርቃጨርቅም ሆነ በሌላ ኤክስፖርት ተደርጎ ወይም ደግሞ ከውጭ ምርት የሚያገኛቸው የውጭ ገንዘቦች ወይም ደግሞ ሀርድ ከረንሲ አሁን ባለው አካሄድ ይሄ በመረጃም በማስረጃም የተደገፈ ነው፣ ጦርነት ለማድረግ የሚያስችለውን መሳሪያ ለመግዛት እየተጠቀመበት ያለ ስለሆነ መሳሪያ ገዝቶ ህዝቡን ለመጨፍጨፍ በተለይ ደግሞ የኔን ማህበረሰብ እኔ የወጣሁበት የኔ ቤተሰብ ያለበት አካባቢ እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይህንን
አቶ ዮሐንስ ዛሬ ላይ እርምጃው እንዳይወሰድ የሚፈልጉ አካላት ከፍተኛ ውድመት ደርሶበታል በሚሉት የጦርነቱ ጅማሬ በተመሳሳይ ድምጻቸውን ሊያሰሙ ያስፈልግ እንደነበረም ይሟገታሉ።
እነዚህ ይጎዳሉ እየተባሉ ያሉ ሰዎች በትክክል ለአገዋ ተሸጦ ወይም ደግሞ በአገዋ አሰራር መሰረት ምርቶች ወደ ውጭ ወጥተው ከዛ ውጭ የውጭ ምርት የሚገኘውን ብር በትክክል እያገኙ ነው ወይ እነዚህ ሰዎች የሚለው ጥያቄ በትክክል መጠየቅ አለበት፣ መመለስም መቻል አለበት። እነዛ ሰዎች ምንድን ነው እያገኙ ያሉት? ምንስ ነው እየጠቀማቸው ያለው? በትክክል እየተወራ እንዳለው ነው? አሁን ለፖለቲካ ፍጆታ ተብሎ የመጣ ነገር ነው ወይስ ደግሞ በትክክል ጥቅም እየተጠቀሙ ነበር፣ አሁን ግን እየጎደለባቸው ነው የሚለው መታየት መቻል አለበት። ሁለተኛው ሀብታሙ መነሳት ያለበት አሁን ኢትዮጵያ ውስጥ በአገዋ ተጠቃሚ የነበሩ ሰዎች እንዳይጎዱ የሚል መከራከሪያ የሚያነሱ ሰዎች ትግራይ ውስጥ አንድ የጨርቃጨርቅ ፋብሪካ ነበረ፣ አልመዳ የሚባል አድዋ አካባቢ አለ። ያ ፋብሪካ አመድ ሆኗል። ይህንን ፋብሪካ ወደ አመድነት የቀየሩት አሁን መንግስትን ደግፈው የሚንቀሳቀሱ ኃይሎች የሚደግፏቸው አካላት ናቸው። ያኔ ምንም አይነት መከራከሪያ ሲያቀርቡ አልሰማናቸውም። እንደዚህ አይነት ሴምፓቲ ወይም ደግሞ ለሌላ ማሰብ የሚችል ሰው አንድ አካባቢ ተጎዳ ብቻ ሳይሆን ማለት ያለበት መጀመሪያውኑ ጠርጭሮ የኢትዮጵያ መንግስት ጠላትም ጋብዞ እንደዚህ አይነት ስራ ሲሰራ አቁም ማለት መቻል ነበረባቸው። እንደዚህ አይነት ነገር ግን አልሰማሁም።
አቶ ዮሐንስ በሙግታቸው ኢትዮጵያ ውስጥ ለተፈጠረው ሁለንተናዊ ችግር ተጠያቂ ያደረጉት የኢትዮጵያ መንግስትን ነው። ተጨማሪ አክሳሪ እርምጃዎችን ከመውሰድ እንዲገታ ከተፈለገ መሰል እርምጃዎች ያላቸውን ሚና አውስተዋል። እርምጃው እንዳይወሰድ ከሚሟገቱት መካከል አንዱ የሆኑት አቶ ኤልያስ ህሩይ በበኩላቸው የሰረዛ እንቅስቃሴው እሳቸው ደጋግመው ለሚወቅሱት የትግራይ ህዝብ ነጻነት ግንባር ህወሓት የማድላት አዝማሚያ ይመስላል።
እንደሚታወቀው በቲፒኤልኤፍ የተለያዩ የሆኑ አትሮሲቲዎችን በተለያየ ቦታ እየካሄዱ ያሉት በአማራ ክልል፣ በአፋሩ ክልል፣ ከዚህ ቀደም በተለያዩ ኢትዮጵያ ክልሎች የተለያዩ ነገሮች ሲያደርጉ ነው ያሉት እና አሁንም ያ እየቀጠለ ነው ያለው። ጫና አድርጎ ኢትዮጵያለፍ በደንብ ወደ ሰላም እንዲመጣ ያለማድረግ ያ ኤፈርት የሌለ ይመስላል ስታየው ከሩቆን ስታ። ስለዚህ በአንድ ሳይድ አንፌር በሆነ መንገድ ያለ ጫና ላይ ያስመስለዋል እና እሱ ብቻ ሳይሆን ይህንን ኮንፍሊክቱንን ወደ እንዲያልቅ ወደ ሰላማዊ መንገድ እንድንሄድ የማያደርገው በአንድ ወገን ያለው ግሩፕ የቲፒኤልኤፍ ግሩፕ ቦታና ጊዜ የተሰጠው ይመስላል።
የኢትዮ አሜሪካውያን ህዝቦች ግንኙነት ኮሚቴ ሊቀመንበር አቶ መስፍን ተገኑ በበኩላቸው ኢትዮጵያ እያደረገቻቸው ያሉ መልካም ጥረቶች ታሳቢ ተደርገው ከቅጣት ልትድን እንደሚገባ ያክላሉ። የሁለቱ ወገኖች ሙግት ለየቅል ቢሆንም የሚስማሙበት አንድ ነጥብ ግን አለ። ኢትዮጵያ ውስጥ ጦርነት ቆሞ ዳግም ሰላም ከመንበሩ የሚመለስበት መላ ሊፈለግ እንደሚገባ ያምናሉ። በምን ሁኔታና እንዴት የሚለው ሌላ የሙግት ምንጭ ሊሆን ይችላል። በውጭ ሀገራት የትግራይ ኃይሎችን ወክሎ የሚሰራው ኮሚቴ አባል አቶ ዮሐንስ አብርሃን በጥቂቱ እንስማ።
ሁሉም ጦርነት ከሚሰብክ፣ ሁሉም ያለውን ነገር ወደ ጦርነት ከሚያውል ተረጋግቶ ቆም ብሎ አስቦ ህዝብ እያለቀ ነው፣ ኢኮኖሚው ደቆ ደቆ አልቋል፣ ሀገሪቱም ልትፈራረስ በቋፍ ላይ ነች የሚለውን ነገር ለመሪዎቹ ማስረዳት መቻል አለበት። ቆም ብሎ የሚጠይቅ አካል እስካልተገኘ ድረስ ግን አሁን የኑሮ ውድነት ነው ያለው፣ ነገ ጠዋት ግን ከዛ በላይ አስፈሪ የሆነ ነገር ሊመጣ ይችላል የሚል መልእክት ነው ያለኝ ሀሳብ።
የዩናይትድ ስቴትስ ፕሬዚደንት በየዓመቱ እየመዘኑ አባላትን የሚጨምሩበትና የሚቀንሱበት አጎአ የአፍሪካ እድገት እድል ድንጋጌ የሰብአዊ መብት ረገጣን በምክንያትነት ጠቅሶ ሀገራትን ከአባልነት አባሮ ያውቃል። የቅርብ ጊዜ ምሳሌያችን ዲሞክራቲክ ኮንጎ ናት። ለአስር ዓመታት ያክል ከአባልነት የተሰረዘችው ዲሞክራቲክ ኮንጎ የዛሬ ሁለት ዓመት ዳግም አባል ሆናለች። በየዓመቱ ከ500 ሚሊዮን ዶላር በላይ የሚገመት ሸቀጥ ወደ ዩናይትድ ስቴትስ ለመላክ የቻለችው ኢትዮጵያ በአጎአ አባልነት ትቀጥል ይሆን? ቀጣዮቹ ጥቂት ሳምንታት መልስ ይኖራቸዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ስዩምን ለዘገባው እናመሰግነዋለን። በተጨማሪ እንግዶቻችንን እናመሰግናለን። አድማጮች፣ የዚህ ውይይት ዘርዘር ያለና ሰፋ ያለ ቅንብር በነገው ምሽት ዝግጅታችን ይቀርባል። ተከታተሉት። አሁን ወደ ተከታዩ ዘገባችን ስንወስዳችሁ እዚህ ዩናይትድ ስቴትስ ነው የምንቆየው። ፕሬዚዳንት ጆ ባይደን ዩናይትድ ስቴትስ ኮቪድ-19 ወረርሽኝን በመዋጋት ረገድ ያስመዘገበችው ባለው ውጤት ተስፋ እንዳላቸው ገልጸዋል። በቅርብ ጊዜ የወጡ የሕዝብ አስተያየት ግምገማዎች እንደሚያሳዩት ባይደን ያላቸው የሕዝብ ድጋፍ ከሀገሪቱ የኮቪድ-19 ወረርሽኝ ይዞታ ጋር የተቆራኘ ነው። የቪኦኤዋ የዋይት ሀውስ ዘጋቢ ፓትሲ ውዳስኳራ ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች።
የመሰረተ ልማትና የማህበራዊ ጉዳዮች ወጪ አጀንዳቸው በዩናይትድ ስቴትስ ምክር ቤት አልንቀሳቀስ ያላቸው ፕሬዚደንት ጆ ባይደን ትናንት ኮቪድ-19 ወረርሽኝን በመዋጋት ረገድ የተገኙ ክንዋኔዎችን ያወሱበትን ንግግር አድርገዋል።
ናሽናሊ daily cases are down 47%. Hospitalizations are down 38% over the past 6 weeks. Over the past 2 weeks,
በአገር አቀፍ ደረጃ በየቀኑ የሚመዘገቡት አዲስ ተያዦች ቁጥር በ47% ቀንሷል። ሆስፒታል የሚገቡ ህሙማን ቁጥርም ባለፉት 6 ሳምንታት በ38% ቀንሷል። ባለፉት 2 ሳምንታት ውስጥ በአብዛኛው የአገሪቱ አካባቢም ሁኔታው ተሻሽሏል። በ39 አገሮች የአዲስ የቫይረሱ ተያዦች ቁጥር እየቀነሰ ሲሆን ሆስፒታል የሚገቡ ህሙማንን በተመለከተ ደግሞ በ38 ክፍላተ አገር ቁጥሩ እየወረደ ይገኛል።
አስተዳደራቸው በጸረ ኮቪድ ትግሉ ስኬት እያስመዘገበ መሆኑን ለአሜሪካውያን ማረጋገጡ ለፕሬዝዳንት ባይደን የፖለቲካዊ ጥንካሬ ቁልፍ ጉዳይ መሆኑን IPSOS የተባለ የህዝብ አስተያየት ግምገማ ተቋም ዋና ተንታኝ ክሪስ ጃክሰን ያስረዳሉ።
When the vaccine effort was being pretty successful in the spring, we saw his favorability numbers continue to be pretty high, but with the Delta variant
የክትባት ጥረቶቹ በጣም በደንብ በተሳካ መንገድ በተከናወነባቸው በመጽዋራት የነበራቸው የህዝብ ድጋፍ መጠን ከፍ ያለ መሄዱን አስተውለናል። ነገር ግን ዴልታው የቫይረሱ ዝርያ ከመጣና ለቫይረሱ የሚጋለጠው ሰው ቁጥር ያሻቀበ ከመጣ በኋላ ባለፉት ሁለት ወራት ባይደን ያላቸው የህዝብ ድጋፍ እየተሸረሸረ መሄዱን ተመልክተናል።
ለፕሬዝዳንቱ የህዝብ ድጋፍ ማሽቆልቆል ምክንያት ተደርገው ታዲያ የሰራዊቱ ከአፍጋኒስታን አወጣጥ አቋሁን የነዳጅ ዋጋ ማሻቀብና ሌላውም የዋጋ ንረት ከሜክሲኮ ጋር በሚያዋስነው ድንበር በኩል ብዛት ያላቸው ስደተኞች መጉረፋቸው ይጠቀሳሉ። የኮቪድ-19 ወረርሽኝ ይዞታ ዋናው ጉዳይ መሆኑን የህዝብ አስተያየት ገምጋሚዎች ይናገራሉ። 538 የተባለ የፕሬዝዳንቶችን የህዝብ ድጋፍ የሚከታተል ተቋም በሚለው መሰረት ኮቪድን በመዋጋት ረገድ ፕሬዝዳንቱ የረባ ስራ አልሰሩም ያሉት 47 ከመቶ ሲሆኑ ጥሩ ስራ አተናውነዋል ያሉላቸው ደግሞ 44.7 ከመቶ ናቸው። የህዝብ ድጋፋቸው አሃዝ ከ50 ከመቶ በታች ሆኖ የተነበተ ሲሆን እንደ አውሮፓውያን አቆጣጠር ከነሐሴ 30 ወዲህ የፕሬዝዳንቱን ክንዋኔ ያልደገፉት ቁጥር ከደገፉት በልጦ ቆይቷል። የመጪው የ2022 ምርጫ በተቃረበበት በዚህ ወቅት ይህ ለዲሞክራቶች ጥሩ ዜና እንዳልሆነ ሪፐብሊካኑ የህዝብ አስተያየት ገምጋሚ ዊት ኤርስ ይናገራሉ።
The midterm elections are usually a referendum on the current administration.
በፕሬዝዳንታዊው ስልጣን ዘመን አጋማሽ ላይ የሚካሄደው ምርጫ ባለው አስተዳደር ላይ የሚካሄድ ህዝበ ውሳኔ ማለት ነው። ስለዚህም የጆ ባይደን ክንዋኔ የህዝብ ድጋፍ 55 ከመቶ ሳይሆን 35 ከመቶ ከሆነ ሪፐብሊካኖችን ከመጥቀም አቋያ ትልቅ ልዩነት ያመጣል።
ዋይት ሃውስ የኮቪድ-19 ስርጭት ለማሻቀቡ ሪፐብሊካኖች የህዝብ ጤና ጥበቃ መመሪያዎችን ለማክበር ፈቃደኛ አለመሆናቸውን አንድ ምክንያት አድርገው ይጠቅሳሉ። የዋይት ሃውስ ቃል አቀባይ ጄን ሳኪ እንዲህ ብለዋል።
Governor Abbott's executive order banning mandates, and I would also note announcement
የቴክሳስ አገረ ገዢ ግሬግ አበት ትዕዛዞቹን የሚያግድ አስፈጻሚ ትዕዛዝ አስተላልፈዋል። የፍሎሪዳው አገረ ገዢ ሮንደ ሳንቲምስ ዛሬ ጠዋት የክትባት ትዕዛዙ ተግባራዊ እንዳይደረግ የሚያግድ መግለጫ ማውጣታቸው ያው እንደተለመደውና ከህዝብ ጤና በፊት ፖለቲካን እንደሚያስቀድሙ የሚያሳይ ነው።
የህዝብ አስተያየት ገምጋሚዎቹ እንደሚናገሩት ግን አሜሪካውያንን የሚያስጨንቃቸው ጥፋቱ የማን ነው የሚለው አይደለም። የIPSOS ተቋሙ ገምጋሚ ክሪስ ጃክሰን ሲናገሩ ኮቪድ ገና በቁጥጥር ስር አልዋለም የሚል ስጋት ያላቸው በርካታ አሜሪካውያን አሉ። የሚያስጨንቃቸው ታዲያ ለምን እንዲሆነ የሚለው አይደለም። ፕሬዝዳንቱ ባይደን ናቸው ተጠያቂው ባይደን ናቸው ብለዋል። ትናንት ፕሬዝዳንት ባይደን እስካሁን ያልተከተቡትን 66 ሚሊዮኑን አሜሪካውያን እንዲከተቡ የንግድ ተቋማትም አስተዳደራቸው ያወጣውን ደንብ ማስከበሩ ላይ እንዲበረቱ በድጋሚ ተማጽኗቸውን አሰምተዋል።
ወደ ተከታዩና የመጨረሻው ዝግጅታችን እንወስዳችኋለን። ታላቁ የአፍሪካ ሩጫ በዋሽንግተን ዲሲ በየአመቱ የሚደረግ ትውልደ ኢትዮጵያና አፍሪካውያንን ለማቀራረብ ታስቦ የሚሰናዳ ዝግጅት ነው። በኮቪድ-19 ስርጭት ምክንያት ባለፈው አመት ያልተካሄደው የስፖርትና በጎ አድራጎት ዝግጅት የፊታችን ቅዳሜ ማለትም ነገ ረፋድ ላይ ይከናወናል። በዋዜማው ሀብታሙ ስዩም የዝግጅቱን መስራች ዶክተር ጋሾ አብዛን አነጋግሯል። ከስፖርት ተጨማሪ ዝግጅቱ ያነገባቸውን አላማዎች በሚያስረዱበት ይጀምራል።
ይህ ዝግጅት ከሩጫ በላይ ነው። በተለያዩ ምክንያቶች ሶስት አላማዎች ነው ያሉት። የመጀመሪያው አላማ የትኛውም ሀገር የተለያዩ ማህበራዊ፣ ባህላዊ፣ ሃይማኖታዊ ሀብት አለውና እኛም ሀገር አትሌቲክስ ወይም ሩጫ አንድ ሀብታችን ነው መንቆጥረው እና ስንትን ትረሰን በዋነኛነት ቁጥራንት ትውልደ ኢትዮጵያውያንን እና ሌሎች አፍሪካ ወንድምና እህቶቻችንን በጋራ ለማገናኘት ለማቀራረብ ታስቦ የሚዘጋጅ ዝግጅት ነው። በቁጥራንት አላማው ኢትዮጵያውያንንም ሆነ ሌሎች አፍሪካ ወንድምና እህቶቻችንን በሁለተኛነት ደረጃ እዚህ ሀገር ተወልደው ያደጉ ህፃናትን ወደ ባህላቸው ወጋቸው ወደ ሀገራቸው የበለጠ ለማቀራረብ የበለጠ ያልኩበት ምክንያት እንግዲህ ወላጆች በተለያየ መንገድ የራሳቸውን የሆነ ጥረት ያደርጋሉ። ከዛ ደግሞ ባሻገር ከተለያየ የዚህ የአሜሪካ ግዛት የሚመጡ ለምሳሌ ከአትላንታ ሚሽገን የሚመጡ አሉ፣ ከዳላስ የሚመጡ አሉ፣ ኮሎራዶ የሚመጡ አሉ እና ከነዚህ አይነት የመጡ ህፃናት ጋር አንድ ላይ ሆነው የማውራት የልምድ መቀያየር እድሉን ይሰጣቸዋል። ሶስተኛው ደግሞ በየአመቱ እንደምናደርገው ከዚህ ዝግጅት የሚገኝ ከገቢው የተወሰነ ድርሻ ለበጎ አድራጎት ድርጅቶች ይደረጋል እና በዚህ አመት ከእያንዳንዱ የሚገባው ተመዝጋቢ ክፍያ $5 ለመሰረት መብራቴን አምባሳደር አድርጎ ለሾመው የልብ ህሙማን እና የህፃናት መርጃ ድርጅት ድጋፍ ይደረጋል። ሀብታም፣
የዘንድሮ ዝግጅት ይዘቶች ምንድን ናቸው? የቶቹ ታዋቂ ሰዎችስ ይሳተፋሉ? ከዚህ በፊትም የተለያዩ ታዋቂ ሰዎች መሳተፋቸውን ታሳቢ በማድረግ ነው።
በተለየ ለየት የሚያደርገው ምንድን ነው? በሁለት መንገዱ ነው። አንደኛ የህፃናቶቹ ዝግጅት ሰፋ ብሎ በሚካሄድበትን እንዲሆን ጥረት አድርገናል። ሁለተኛ ደግሞ ሀብታሙ እንደምታውቀው ትላልቅ ስሞች ኢትዮጵያን በኦሎምፒክና በዓለም ሻምፒዮና ስሟን ያስጠሩ ጀግኖች እዚህ ሰሜን አሜሪካ በተለያየ ግዛት በተለያየ ምክንያት እየኖሩ የሚገኙ አሉ። እንደነ ሚሊዮን ወልዴ፣ ኃይሉ መኮንን ያሉ ሯጮችን ሙሉጌታ ወንድሙ ያሉ ሯጮችና ለእንደነሱ አይነት ሯጮች ብዙሃኑ በፊት ከህፃናቶቹ በኋላ ከፊት ለፊት ሆነው የሚወዳደሩበትም ዝግጅት አለ። ያ ዝግጅት እኚህ የቀድሞ አትሌቶችን ለማሰብ ለማክበር እና ምስጋና ለማቅረብ በሚል የሚካሄድ ነው። ስመጥር የሆኑ አትሌቶች ናቸው። ከ25 በላይ ስመጥር የሆኑ በጠቅላላ ግን በዚህ በሩጫ ዓለም ውስጥ ህይወታቸው ያለፈ 54 በስማቸው የተሰራ ቁጥር አለ የሚሳተፉበት ዝግጅት የሚሆነው። ከዛ ደግሞ ሶስተኛ ከአዲስ አበባ ድረስ ቁጥሬ ዱለቻ የኦሎምፒክ ምክትል ፕሬዚዳንት ብርሃን ያድሬ የሚገኙበት እነ ገንዘቤ ዲባባ፣ ስለሺ ስህን፣ ደራርቱ ቱሉ በዋና ክብር እንግዳነት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ጨምሮ ሌላ በርካታ ሰዎች የሚገኙበት ዝግጅት ነው የሚሆነው። ይሄን ለየት ያደርገዋል። ሀብታም፣
የተለያዩ መልእክቶች ደምቀው እንዲሰሙበት የሚፈለግ አይነት ዝግጅት ይመስለኛል። በዘንድሮ ዝግጅት ምን አይነት መልእክቶች የበለጠ እንዲጎሉ ኢትዮጵያውያን ትውልደ ኢትዮጵያውያን እንዲነጋገሩባቸው እንዲወያዩባቸው ትፈልጋላችሁ? በዚሁ አጋጣሚ የሚገናኙ ሰዎች
በጣም ጥሩ ጥያቄ ነው። መሪ ቃላችን አብሮነት መሻል ነው የሚል ነው። አብሮነት መሻልን በብዙ መንገዱ ልናየው እንችላለን። በኢኮኖሚው፣ በባህሉ፣ በሃይማኖቱ፣ በፖለቲካው አብሮነት መሻል ነው ብለን እናምናለን እና በዛ ዙሪያ ላይ ነው እንደ መሪ ቃል ሆኖ እያጠመጠነ እና እኛም በህዝቡ ዘንድ የመነጋገሪያ ርዕስ ሆኖ መታሰብ እንዲችል ታስቦም ደግሞ ወደ ተግባር የሚሻገርበትን መንገድ እንዲያገኝ የምናለመውና ተስፋ የምናደርገው።
የዘንድሮ ውድድር የኮቪድ-19 ድባብ ባልጠፋበት ሁኔታ ነው የሚደረገው። ልዩ የጥንቃቄ እቅዶችስ አሏችሁ ወይ? በተሳታፊዎች ቁጥር ላይ ምን አይነት ጫና ፈጠረ?
በመጀመሪያ ደረጃ የዋሽንግተን መንግስት እንደዚህ አይነት ጋዘሪንግ በምናደርግበት ጊዜ ቁጥሩን ገድቦታል፣ የምናሳትፈውን ተሳታፊዎች ቁጥር። በሁለተኛነት ደግሞ እኛም ተሳታፊዎች በሚችሉ መንገድ ማስክ እንዲያደርጉ ከዛ በተረፈ ደግሞ ሳኒታይዘሮችን በመጠቀም የበኩላችንን ጥረት እናደርጋለን።
በዋዜማው የሚደረግ የምስጋናና የሽልማት መሰናዶ ስለመኖሩም ሰምተን ነበረ።
ታላቅ አፍሪካ ሩጫ አላማው ያለንን ሀብት ተጠቅመን ላዩ አላማዎችን ማሳካት ነው። ከዛ አንዱ አካል የሆነው ምንድን ነው ኢምፓክት አዋርድ የሚባላለን። ኢምፓክት የሚለውን በአማርኛ ኩሌታው በእኛ አይምሮ ውስጥ ያለውን ህሳቤ መግለጹ በአራያነት፣ በስኬታማነት ወይም በተነሳሽነት ወይም
በመልካም ተጽዕኖ ፈጣሪነት።
አላማው እንደ ሩጫው በሙሉ ያለን ሀብት ስል ለኢትዮጵያ በድርቅ የምንታወቅ ሀገርን ቀይሮ በሩጫ እንድንታወቅ ያደረገው አትሌቲክሱ ነው። አትሌቲክሶቻችን ናቸው። እዛም ደግሞ አትሌቲክሱ በአትሌቲክሱ መስክም ይሆን በስነ ጥበቡ በስራ ፈጠራ ዙሪያ እኛን ኢትዮጵያውያኖችንም ሆነ አፍሪካውያኖችን ያገዙ ያነሳሱ ተምሳሌት የሆኑ ሰዎችን አክብረን ለተለያየ ለተጨማሪ መልካም ስራ እንዲሰሩ ምስጋና የምናቀርብበት ፕሮግራም ነው። የዘንድሮ ተወዳዳሪዎች በሶስት ዘርፍ ነው፣ በስፖርት፣ በስነ ጥበብና በስራ ፈጠራ የሚሸምና ነገ ማታ ላይ። እንደሚታወሰው በመጀመሪያው ሩጫ ዝግጅት ነው ዝግጅት ዋዜማ ላይ ሶስት ሰዎች በእነዚህ ዘርፎች ከስፖርቱ ኮማንደር አትሌት ደራርቱ ቱሉ፣ በስነ ጥበቡ አርቲስት ቴዲ አፍሮ ወይም ቴድሮስ ካሳሁን እና በስራ ፈጠራው ደግሞ ሚስተር ማርክ ኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች እና ሃይስኩሎች ላይ በቴክኖሎጂ ዙሪያ ስቲም ፓወር የሚባል ተሸልመዋል እና በዚሁም አመት እንደዚሁ ስማጥር የሆኑ ትልቅ